ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 MHz ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ መጋቢት 9 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን የምንጀምረው በየሳምንቱ እሁድ በሚቀርበው የሳምንቱን ዜናዎች በምንተነተንበት የፍካሪ ዜና ፕሮግራማችን ይሆናል። በማስከተልም በሳምንቱ ውስጥ ተላልፈው የነበሩ የፍኖተ ዴሞክራሲ ሀተታዎችን በድጋሚ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል።
ፍካሬ ዜና በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎችን እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
በቅድሚያ ርዕሶቹ።
ወደ ኬንያ የሚሰደደው ህዝብ ቁጥር እየጨመረ ነው ተባለ። ወያኔዎች እርስ በርስ እየተራኮቱ መሆናቸው ተሰማ። ነዳጅ የሚጭኑ ቦቴዎች ባለቤቶችና አሽከርካሪዎች ስጋታቸውን መግለጻቸው ታወቀ። የሲሚንቶ ዋጋ እየናረ መሆኑ ታወቀ። የወያኔ በርበራ ወደብ ግንባታ ተሳታፊነት የፖለቲካ ቀውስ እንደሚያስከትል እየተነገረ ነው። ወደ ኬንያ የሚሰደደው ህዝብ ቁጥር እየጨመረ ነው ተባለ። ወያኔ ህወሓት ያሳለፍነው ሳምንት በዕለተ ቅዳሜ በሞያሌ አሰቃቂ ሁኔታ የንጹሃን ዜጎችን አንድ የአስር አመት ህፃንን ጨምሮ ደማቸውን ካፈሰሰ በኋላ የከተማዋና ለከተማዋ ዙሪያ በሚገኙ መንደሮችና የያቤሎ አጎራባች ከሆኑ ከተሞችም ጭምር ነዋሪዎች ወደ ኬንያ በደስ እየተሰደዱ መሆናቸው ከተለያዩ ምንጮች እየተሰማ ነው። አብዛኞቹ ስደተኞች ሴቶችና ህፃናት መሆናቸውንም መረዳት ተችሏል። በኬንያ ሞያሌ አብዛኞቹ ስደተኞች ሜዳ ላይ የሰፈሩ በመሆናቸው በፀሐይና ብርድ እየተሰቃዩ ነው ተብሏል። ህፃናትና አጥቢ እናቶች በረሃቡ ክፉኛ እየተሰቃዩ መሆናቸውም ተሰምቷል። ስደተኞቹ የተጠለሉባቸው የኬንያ ቀበሌዎች የተራራቁ በመሆናቸው የኬንያ ቀይ መስቀል ማህበር እስካሁን የስደተኞች የመመዝገብ ስራውን ማጋመስ እንኳን አለመቻሉ የታወቀ ሲሆን ከያቤሎ ከተማ በተገኘው መረጃ መሰረት እስካሁን ከኢትዮጵያ ቤት ንብረታቸውን ጥለው የተሰደዱት ቁጥራቸው ወደ 60 ሺህ እንደሚደርስ ሲገመት የኬንያው የቀይ መስቀል ምዝገባ የደረሰባቸው ከ10 ሺህ በላይ እንደሆኑም ተነግሯል። ይህ የወያኔ ጭፍጨፋ በሌሎች ድንበር አካባቢ በሚገኙ ወገኖቻችንም ሊከተል እንደሚችል የፖለቲካ አዋቂዎች ስጋታቸውን እየተነዘሩ መሆናቸውን ተገንዝበናል።
ወያኔ የቦረና ህዝብ የጨፈጨፈበት ምስጢርም ተጋለጠ። ወያኔ ለዚህ ጭፍጨፋ የሰጠው ሰበብ ኦነግ በሶስት አቅጣጫ ተዋጊ ኃይሉን ለማስገባት እየሞከረ ለመሆኑ የስለላ መዋቅሩ መረጃ ስለደረሰ ነው ቢልም ሐቁ ሌላ መሆኑን ብዙዎች ይናገራሉ። በመጀመሪያ ወያኔ ኦነግ የተባለውን ድርጅት ለመሰሪ ዓላማው መጠቀሚያነት የተጠቀመበት መሆኑም የተገኘ መረጃ ያስረዳል። በአሁኑ ወቅት በኦሮሚያ እየተካሄደ ያለው ህዝባዊ እምቢተኝነትና አመፅ በኢትዮጵያ አንድነት ላይ ተመስርቶ በመሆኑ የተቀረውን የኢትዮጵያ ህዝብ ድጋፍ ማግኘቱ የሚታወቅ ነው። ይህ በዋናነት ቄሮ በሚል ስያሜ የኦሮሞ ወጣቶችን በስፋት እያሳተፈ ያለ እንቅስቃሴ ከጊዜ ወደ ጊዜ ተሰሚነቱ እየጨመረና የመዋቅር ትስስሩ እየጠነከረ በመሄዱ ለወያኔ ስጋት መሆኑ ታውቋል። በዚህ መሰረት ይህን ንቅናቄ ለማኮላሸት የግንጠል ዓላማ የሚያራምደው ኦነግን ከህዝባዊ አመፅ ጋር ለማገናኘትና ቄሮን በኦነግነት ለመወንጀል የታሰበ ደባ ነው ተብሏል። በቦረና ህዝብ ላይ የተፈጸመው ጭፍጨፋ ዋና ዓላማው የቦረናን ህዝብ ማሸበርና ወደ ጎረቤት ኬንያ በገፍ እንዲሰደድ ማድረግ ነው ተብሏል። ማክሰኞ ዕለት በጉዞ ላይ ከነበሩት ስደተኞች ሁለት ሰዎች በወያኔ ጦር በጥይት ተመተው ተገድለዋል ተብሏል። የስደተኛው ቁጥር ከ60 ሺህ በላይ እንደሆነ የስደተኞቹን ጉዳይ በቅርብ የሚከታተሉ ወገኖች ያስረዳሉ። የቦረና ህዝብ ወደ ኬንያ መሰደዱ የኬንያን መንግስት ትኩረት ሊስብ እንደሚችል በመገመት ሲሆን፣ ኬንያ ከዚህ የስደተኛ ቀውስ ለመውጣት ዘረኛው ቡድን ወያኔ በስልጣን እንዲቆይ የድርሻዋን ዲፕሎማት ዘመቻ ልትጀምር ትችላለች ከሚል ግምት ተነስተው እንደሆነ ጉዳዩን በቅርብ የሚያውቁ ያስረዳሉ። ይህ የቦረና ጭፍጨፋ በጋምቤላና በአሶሳም ሊቀጥል እንደሚችል በርካቶች ስጋታቸውን እየሰነዘሩ መሆናቸውን አውቀናል። ህዝብን ለከፍተኛ ስደት በመዳረግ በስልጣን የመሰንበት ቅዠት ውስጥ መግባቱ ወያኔ በመጥፊያው ዋዜማ ጸረ ህዝብ ተግባሩ እየተባባሰ መሄዱን የሚያሳይ ነው ተብሏል።
ወያኔዎች እርስ በርስ እየተራኮቱ መሆናቸው ተሰማ። የትግራዩ ዘረኛ ቡድን ወያኔ ህወሓት በአምሳሉ የተፈጠፋቸውን የዘር የፖለቲካ ድርጅቶች ለ27 ዓመታት ሲጋልባቸው እንደነበረው መቀጠል አለመቻሉን የሚያሳዩ ምልክቶች ጎልተው መውጣት መጀመራቸው እየታየ ነው ተብሏል። ወያኔ በየጊዜው ግምገማ እያለ የሚቀመጠው ስብሰባ ህወሓትን እየገዘገዘው እንደሆነም በርካቶች ያስረዳሉ። ከቅርብ ጊዜያት ወዲህ ህወሓት እንደለመደው የሌሎች ብሔረሰብ ድርጅቶች ሹሞችን አንገት ማስደፋት እየተሳነው ከመሄዱም በላይ ተሰሚነት እያጣ በመሄዱ በየስብሰባው በማጭበርበርና በማስፈራራት የትግራዩ ጠባብ ቡድን ህወሓት የእርሱን ፍላጎት ማስፈጸም እየራቀው ለመሆኑ የስብሰባና የግምገማ ጋጋታ መብዛቱ የወያኔ መንኮታኮት ጠቃሚ ነው ተብሏል። ህወሓቶች በሙስና በዘረፋ በማጭመርበርና በተራ ስርቆት የበከቱ በመሆናቸው በየስብሰባው ሌሎችን በመስደብና አልፎ ተርፎም በጥፊ በመምታትና ቡጢ በመሰንዘር ሌሎችን ሰጥ ለጥ አድርገው አገልጋዮቻቸው አድርገው እንደፈለጉ ያሽከረክሯቸው የነበረው አሁን መሰበሩ እየተነገረ ነው። ባሳለፍነው ሳምንት መጀመሩ የተነገረው የወያኔ ግምገማ በሳምንቱም አለመጠናቀቁና መሪ ግለሰብ መምረጥ አለመቻሉ ባህያ ቆዳ የተሰራ ቤት በጅብ ጩኸት ብትንትኑ እንደሚወጣ ሁሉ ወያኔም በኢትዮጵያ ህዝብ አመት ከገጸ ምድር መጠረጊያው ሩቅ አይደለም ተብሏል። ነዳጅ የሚጭኑ ቦቴዎች ባለቤቶችና አሽከርካሪዎች ስጋታቸውን መግለጻቸው ታወቀ። ባሳለፍነው ሳምንት ቀጣዩ ህዝባዊ አመጽን በተመለከተ ከሙት ከተማ አድማ በተጨማሪ ነዳጅ አመላላሽ ካሚዮኖችን የማቃጠል ዘመቻ በቅርቡ ሊጠራ እንደሚችል በሶሻል ሚዲያ የተላለፈው ጥሪ ድንጋጤና ስጋት ማሳደሩን መረዳት ተችሏል። በሶሻል ሚዲያ የተላለፈው ጥሪ ሾፌሮችንና የቦቴዎች ባለንብረቶችን በማስደንገጡ እንቅስቃሴያቸውን እንደሚያቋርጡ ማሳወቃቸውን መረዳት ተችሏል። ይህን ተከትሎ ወያኔ ከሱዳንና ከጅቡቲ ወደ ኢትዮጵያ የሚገባው ነዳጅ ለየቦቴዎቹ ጠባቂ እንደሚመደብ ያስታወቀ ቢሆንም ጥበቃውን ተማምኖ ተቀጣጣይ ፈሳሽ የሆነ ካሚዮን ለማሽከርከር አብዛኛዎቹ ሾፌሮች ፍቃደኛ አለመሆናቸውን በመግለጽ ከሚሰሩባቸው የንግድ ድርጅቶች መልቀቂያ እየጠየቁ መሆናቸውን ሰምተናል። ይህ የነዳጅ ቦቴዎችን የማጋየት አመጽ ገና ሳይጀመር ወያኔን እያሸበረው በመሆኑ ድርጊቱ ሲጀመርና ቦቴዎች እየተቃጠሉ አመድ ሲሆኑ ያኔ ወያኔም አመድ መሆኑ አይቀሬ ነው ተብሏል። በተያያዘ ዜና ካለፉት 6 ወራት አንስቶ ወደ ውጪ የሚላኩና በጅቡቲ ወደብ ወደ ሀገር ውስጥ የሚገቡ ሸቀጦችን በማመላለስ ስራ የተማሩ ረጃጅም ካሚዮኖች ጭነት በማጣታቸው ምክንያት ከሁለትና ከሶስት ወራት በላይ ያለ ስራ መቀመጣቸውን የተሽከርካሪዎቹ ኩባንያዎችና ሾፌሮች ምሬታቸውን እየገለጹ ነው። ለዚህ ለተከሰተው ችግር ዋነኛ ምክንያት በሀገሪቱ በስፋት እየተካሄደ ያለው ህዝባዊ አመጽ በዋነኝነት ይጠቀሳል።
የአረመኔው የወያኔ አገዛዝ ዋና ደጋፊና ተባባሪ ሆኖ የቆየው ላገልግሉቱም የኢትዮጵያን አንጥራፍት እንደልቡ እንዲዘርፍ በወያኔ የተፈቀደለት ሼክ አላሙዲ በሳውዲ አረቢያውና ከተማ በሪያድ ከተሰረበት ከሪትስ ካርልተን የቅንጦት ሆቴል ወጥቶ ወደ ሌላ ሆቴል ተወሰደ መሆኑ ቢነገርም በርግጥ የት እንዳለ ማወቅ አልተቻለም በማለት ኒውዮርክ ታይምስ የተባለው በአሜሪካን ሀገር የሚታተመው ለታይ ጋዜጣ አርብ መጋቢት 7 ቀን ባወጣው ወጥቶ ዘግቧል። ጋዜጣው በዘገባው በደርግ ዘመን በመንግስት ቁጥጥር ስር የነበሩት ቁልፍ የሆኑ የማምረቻ ተቋሞች በወያኔ ከተሰጠው ጀምሮ አላሙዲ የሀገሪቱን አንጥራፍት ሲዘርፍ ቆይቱን አጋልጧል። በሪትስ ካርልተን ሆቴል አብረው የታሰሩ የነበሩ ብዙዎቹ እንዲሁም ያጎቱ ልጅ የሆነው መሐመድ አብዱ እንኳን ሲለቀቅ እሱ ያልተፈታ መሆኑን ተጠቅሷል። የሼክ አላሙዲ ንብረት አስተዳዳሪዎች ግለሰቡ በደህና ሁኔታ ላይ እንደሆነና ከቤተሰብ ጋር እንደሚገናኝ ቢገልጹም ሰውየው የት እንዳለና በምን አይነት ሁኔታ ላይ እንደሚገኝ የሚታወቅ ነገር የለም ተብሏል። ከታሰሩት መካከል አንዳንዶቹ የማሰቃየት ምርመራ የተካሄደባቸው መሆኑና 17 የሚሆኑትም ለሕክምና ሆስፒታል መግባታቸው እንዲሁም አንድ ታሳሪ በምርመራ ሳቢያ የሞተ መሆኑ ቢገለጽም አላሙዲ የማሰቃያ ምርመራ ይካሄድበት አይካሄድበት የታወቀ ነገር የለም በማለት ጋዜጣው ዘግቧል። ጋዜጣው ባሰፈረው በዚህ ሰፊ ዘገባ አላሙዲ ቀደም ብሎ የሳውዲ መከላከያ ሚኒስተር ከነበሩትና ከሰባት አመት በፊት ከሞቱት ከሉል ሱልጣን ቢን አብዱል አዚዝ ጋር የቅርብ ግንኙነት እንደነበረውና ብዙዎችን የንግድ ተቋሞች የከፈተው በሰውየው ገንዘብ እንደነበረም ዘግቧል። በ1980 ዓመተ ምህረት ሜድሮክ የተባለውን የንግድ ማዕከል መመስረቱን በስዊድን የነዳጅ ኩባንያ እንዲሁም በእንግሊዝ ሀገር የተለያዩ የንግድ ተቋሞች ያሉት መሆኑን ጋዜጣው ገልጾ ለክሊንተን ፋውንዴሽን በብዙ ሚሊዮን የሚቆጠር ገንዘብ የረዳ መሆኑና በአንድ ወቅትም በግል አውሮፕላኑ ክሊንተን ወደ ኢትዮጵያ እንዲሄድ የጋበዘ መሆኑን አስታውሷል። 1994 ዓመተ ምህረት በኒውዮርክ በወርልድ ትሬድ ሴንተር ላይ ከደረሰው ሽብርተኞች አደጋ ተያይዞም ለሽብርተኞች ገንዘብ ሰጥቷል በሚል በአሜሪካን ባለስልጣኖች ተጠርጥሮ እንደነበረም ጋዜጣው አትቷል።
ካሳለፍነው ሳምንት አንስቶ በርካታ ሰዎች እየታፈኑ እንደሚወሰዱና የት እንደሚታሰሩ አይታወቅም ተብሏል። ይህ እስራት ለመገናኛ ብዙሃን መግለጫ መስጠት የሚከለክለውን የአስቸኳይ አዋጁን በመተላለፍ የኦሮሚያ ክልል ተብዬ ባለስልጣናትም እየታሰሩ መሆናቸው እየታየ ነው። ከመኖሪያ ቤቶች፣ ከስራ ቦታዎች፣ ከመንገድ በርካታ ሰዎች እየታፈኑ እንደሚወሰዱና የት እንደሚታሰሩ እንደማይታወቅ ቤተሰቦቻቸው በመሪት እየገለጹ መሆናቸው አነጋጋሪ ሆኗል።
በየካቲት ወር በአገሪቱ የተከሰተው የዋጋ ግሽበት ባለፉት 5 አመታት ከነበሩት የዋጋ ግሽበቶች ሁሉ የላቀ መሆኑን የወያኔ የማዕከላዊ ስታቲስቲክስ ተቋም ካወጣው ወርሃዊ ዘገባ ማወቅ ተችሏል። በዘገባው መሰረት አጠቃላይ የዋጋ ግሽበቱ ከ15.6 ወደ 17.8 ከፍ ያለ መሆኑ የተገለጸ ሲሆን ይህም ከጥር ወር የዋጋ ግሽበት የ2.2% ጭማሪ አሳይቷል። አጠቃላይ የምግብ ዋጋ ወደ 20.9% ከፍ ማለቱና እንዲሁም ምግብ ነክ ያልሆኑ ቃዎች ዋጋ 9.8% መጨመራቸው ተገልጿል። የጥራጥሬ የቅመምና የአትክልት ዋጋ በከፍተኛ ደረጃ መጨመሩን ተስተውሏል። ከ40 እስከ 50 ብር ይሸጥ የነበረው 1 ኪሎ በርበሬ አሁን ዋጋው ወደ 150 ብር ከፍ እንዳለም ታውቋል።
የሲሚንቶ ዋጋ እየናረ መሆኑ ታወቀ። የሲሚንቶ ዋጋ ከ30% በላይ መጨመሩ የግንባታ ስራዎችን ማወቁና አጠቃላይ የኢኮኖሚ ቀውስ ማስከተሉ አነጋጋሪ ሆኗል። የውጪ ምንዛሪን ጭማሪ ተከትሎ የሲሚንቶ ዋጋ ጭማሪ እንደሚደረግ እየተጠበቀ መሆኑ የሚታወቅ ነው። በቅርቡ የሲሚንቶ ፋብሪካዎች የዋጋ ጭማሪ ለማድረግ የሲሚንቶ ስርጭት ማቋረጣቸውን ተከትሎ የሲሚንቶ ቸርቻሪዎች ከ30 እስከ 50 ከመቶ የዋጋ ጭማሪ በማድረጋቸው የግንባታ ስራዎች ከመታወቃቸውም አልፎ እየተደነገገ ያለውን አጠቃላይ የሀገሪቱ ኢኮኖሚ እንደሚረብሸው ይጠበቃል ተብሏል።
በአዲስ አበባ ከተማ በርካታ ሱቆች ቢታሸጉም የዋጋ ግሽበቱ ሊቀንስ አለመቻሉ ተገለጸ። የወያኔ ማዕከላዊ ስታትስቲክስ ተቋም በቅርቡ ባወጣው የዋጋዎች መጠን ወራዊ ዘገባ በኢትዮጵያ የዋጋ ግሽበት በከፍተኛ ደረጃ መጨመሩን የገለጸ ሲሆን በተለይም የምግብ ነክ ዋጋዎች 20.8 ከመቶ መድረሳቸውን ጠቅሷል። በአዲስ አበባ ከተማ አስተዳደር ባለፉት 6 ወራት ዋጋ ጨምራቸዋል የተባሉ 4000 የሚሆኑ ሱቆች የታሸጉ መሆናቸውን 7000 ለሚሆኑ ነጋዴዎች የጽሑፍ ማስጠንቀቂያ እንዲሁም 8250 የቃል ማስጠንቀቂያ የተሰጠ መሆኑን ገልጿል። በቅርቡ በወጣው የቃዎች ዋጋ ዘገባ መሰረት በርበሬ በኪሎ 150 ብር፣ ጤፍ በኪሎ 35 ብር፣ የሽሮ እህል በኪሎ 40 ብር ወዘተ የገባበት ምክንያት በአገሪቱ ላይ የተካሄደ ባለው ህዝባዊ የተቃውሞ እንቅስቃሴ ምክንያት ወደ ገበያ የሚገባው አቅርቦት በከፍተኛ ደረጃ በመቀነሱ ምክንያት ሆኖ ሳለ የነጋዴዎችን ሱቅ ማሸግ አግባብ አይደለም የሚሉ ወገኖች ለፖለቲካው ችግር መፍትሄ ማግኘት የመጀመሪያው ቁልፍ እርምጃ ነው ይላሉ።
የውጭ ንግድ በአስደንጋጭ ሁኔታ እያሽቆለቆለ ነው ተባለ። የቡና፣ የቅመማ ቅመም፣ የቅባት እህሎች ዋጋ እየወረደ በመሆኑ ከነዚህ ሸቀጦች ሽያጭ ይገባል ተብሎ የታሰበው የውሃ ሽታ መሆኑ የማይቀር ነው ተብሏል። የቅመማ ቅመም፣ የዘይት እህሎች በአብዛኛው በመላክ ስራ ተሰማርተው የሚገኙ የወያኔ ህወሓት አባላት መሆናቸው ሲታወቅ በቡና መላክ ስራ ከተሰማሩትም ከ80 በላይ የሚሆኑት እነዚሁ የህወሓት አባላት መሆናቸው የሚታወቅ ነው ተብሏል። የፖለቲካ ተንታኞች የቡናና የመሳሰሉት ዋጋ ማዘግዘቅን የሚሸምቱ ግዙፍ ዓለም አቀፍ ኩባንያዎች ለምሳሌ የኢትዮጵያን ቡና የሚገዙ ኩባንያዎች እንደ ስታርባክስ የመሳሰሉት የሚነግዱት ህዝብን ከሚጨፈጭፍና ህዝብን ሆን ብሎ ከቀየው ከሚያፈናቅል ቡድን ጋር በመሆኑ ከአረመኔ ጋር መነገድ እንዲያቆሙ ውጪ የሚኖሩ ኢትዮጵያውያን በዘመቻ መንቀሳቀሳቸው አይቀርምና የወያኔ የኢኮኖሚ አከርካሪ መድቀቁ አይቀሬ ነው ብለዋል።
በደቡብ ኢትዮጵያ በባቱ ከተማ አካባቢው 12 ዓመት በፊት ያባባርሽ ያጀመረው ሼር ኢትዮጵያ የተባለው የዳች ኩባንያ የሚያወጣቸውን የኬሚካል ንጥረ ነገር ወደ ደምበል ሐይቅ እንዲገባ በማድረጉና ሐይቁን በመበከሉ ምክንያት በሰውና በከብት ላይ ከፍተኛ ጉዳት ያመጣ መሆኑን ነዋሪዎች በሐዘን ይገልጻሉ። በውሃ ብክለት ምክንያት ልጆች ለበሽታ ተዳርገዋል፣ ከብቶችም አልቀዋል። ከደምበል ሐይቅ ላይ ለናሙና የተወሰደ ውሃ በተለያዩ ባለሙያዎች ተመርምሮ የኬሚካል ክምችት ያለበትና የተበከለ መሆኑም ተረጋግጧል። ኩባንያው በኬሚካል ሐይቁን እንዳይበክል የአበባ ምርቶቹን ከሐይቁ 500 ሜትር ርቆ እንዲያመርት የሚያካሂደው አበባ ምርት የፕላስቲክ መሸፈኛዎች እንዲያደርግ እንዲሁም በድርጅት ውስጥ ሲሰሩ ለነበሩና ጉዳት ለደረሰባቸው ሰራተኞች ካሳ እንዲከፍል ቢጠየቅም በስራ ለመዋል ሳይችል የቀረ መሆኑን የአካባቢው ነዋሪዎችና ሰራተኛ መሪዎችም ተናግረዋል።
የወያኔ በርበራ ወደብ ግንባታ ተሳታፊነት የፖለቲካ ቀውስ እንደሚያስከትል እየተነገረ ነው። ወያኔ የዛሬ 5 ዓመት ግድም ከሶማሊላንድ መንግስት ተብዬ ጋር የበርበራ ወደብን ለመጠቀም ስምምነት ማድረጉ የሚታወቅ ሲሆን ሁኔታው የፖለቲካ ቀውስ ሊያስከትል እንደሚችል በመስጋት በሚስጥር ተይዞ መክረሙ ይታወቃል። ይህ በሚስጥር ተይዞ የከረመው ጉዳይ ለቅርቡ ወያኔ ከዱባይ ዲፒ ከተባለ ኩባንያ ጋር በጋራ የበርበራ ወደብን ከመገንባት የስምምነት ውል እውቅና ያለውን የሶማሌ መንግስት ቁጣና ዛቻ ማስከተሉም እየተሰማ መሆኑ ታውቋል። የሐርጌሳው ቡድን ከሐረርጌው የጨለንቆ ጭፍጨፋ ማግስት ከሐርጌሳ በርካታ ኢትዮጵያውያንን በጥይትና በዱላ ቤት ንብረት ገንዘባቸውን እንዲሁም ልጆቻቸውን እንኳን መሰብሰብና መያሳይችሉ በግፍና በጭካኔ ማባረሩ ሲታወቅ ይህን ቡድን ወያኔ ዓለማው ገዙ ወያኔ ከዚህ ቡድን ጋር ድብቅ መሰሪ ለሀገር ጦስ ሊሆን የሚችል ከመዶለት ወደኋላ እንደማይ ሊጠረጠር ይገባዋል ተብሏል።
የአውሮፓ ህብረት ሀገሮች ወደ ሀገራቸው የሚመለሷቸውን ስደተኞች በማይቀበሉ ሀገሮች ላይ የዲፕሎማቲክ ቪዛ ማቀበልና ሌሎች እርምጃዎችን የሚወስዱ መሆናቸውን ገልጸዋል። ምንም እንኳን ከአፍሪካ አውሮፓ የሚጓዙ ስደተኞች ቁጥር በዚህ ዓመት በጣም ቢቀንስም አውሮፓ ከሚደርሱ ስደተኞች መካከል ከግንባሽ በላይ የሚሆኑት ወደ ሀገራቸው እንዲመለሱ ይገደዳሉ ተብሏል። አንዳንድ የአፍሪካ ሀገሮች ዜጎቻቸውን ለመቀበል ፍቃደኛ ባለመሆናቸው የአውሮፓ ሀገሮች የዲፕሎማቲክ ቪዛ አቀባ የሚያደርጉ መሆናቸውን በመግለጽ የማስፈራሪያና የማስጠንቀቂያ መግለጫ አሰራጭተዋል። ከዲፕሎማቲክ ቪዛ አቀባ በተጨማሪ ስደተኛን በመመለስ በኩል ትብብር ከማያሳዩ ሀገሮች ለሚመጡ ዜጎች የቪዛ መግጃውን ጊዜ በማራዘም ለቪዛ የሚከፈለውን ገንዘብ በመጨመርና የአጭር ጊዜ ጉብኝትን በመሰረዝ ተጨማሪ ቅጣት ለማድረግ ያቀዱ መሆኑን ገልጸዋል።
የፍካሬ ዜና ፕሮግራማችን በዚሁ ይጠናቀቃል።
I guess it's a time.
ተቀርፎ ያልተጣለ ድክመት የደነዘ ህሊና ከእባብ እንቁላል እርግብ ከወያኔ ይሉኝታና ርህራሄ የጠበቁ ክፍሎች ማፈር ተገደዋል። ወያኔ አውቆ ባይገድለንም በስህተት እንደሚጨርሰን እያስተማረን ነው። አሜሪካም ተቆጥቶ ያስተካክለዋል። በዚያውም ለሰፊ ሽግግር ይጠራናል ብለው ወገባቸውን ሰብቀው የነበሩትም እንዲሁ ተኮሳምነዋል። ወያኔ ማንንም የሽግግር መንግስት አቋቁመም ማንንም አይጠራችሁም ብሎ ማቃልብሷቸዋል። መቋመጡ ፋይዳ ቢስ ነው ያልነውን አረጋግጦላቸዋል ማለትም እንችላለን። ህሊናቸው ደንዞ ክህደትና ባንዳነት ፈልቶባቸው እንብር ተቀዳዳ በመሆን አገር ትውልድን ያሳፈሩትም ሁሉ ከነትም ፋጋቸው ወደ ትቢያ ተወርውረዋል። ድክመታችን ናቸው ሆዳሞቹ ድክመታችን ናቸው ከወያኔ ሸበጥ ስር ዳግም ሊወድቁ የተዘጋጁት። ድክመታችን ናቸው የአንድነት ኃይል አልገባብሏቸው አሁንም ሊከፋፍሉን ሊያዳክሙንና አገር ሊያበጣብጡ ተዘጋጅተው ያሉት። ማንም ዜጋ ሊረዳው እንደሚችለው በደቡብና መሃሉ ሲያምስ አድማ ሲያካሂድ ምዕራብ ሰሜንና ምስራቅ ጸጥታን ካቀፈና ተመልካች ከሆነ ወያኔ የነጠለ በማጥቃት የበላይነትን ያገኛል። የወያኔ ድክመትና መሽመድመድ የመጣው ህዝብ አብሮና ተደጋግፎ ስለተነሳበት ነው። ይህን ለማዳከም ወያኔም ጠባቦችም ገንጣዮችና ጽንፈኞች በየፊናቸው ግን በውስጥ ተቀናጅተው እየተንቀሳቀሱ ናቸው። ዘመቻቸው አላቋረጠም። ጥቂት ወያኔዎች ሚሊዮኖችን እያሰቃዩ ዘረኛ አገዛዝ መመስረታቸውን ለመካድ ባላቸው አቅም እየጣሩ ናቸው። ይህን ሐሰታቸውን ሌሎች ደጋፊ ሆነው ብሔር ተኮር ጥቃት ተደረገ ብለው ሲጮሁላቸውም ሰምተናል። ወገን ጓዶቻችንን ሲፈጁ ወያኔን በዘረኛ ወንጀል መክሰሱ ያቃታቸው የወያኔ ንብረት ያውን በጥቂቱ ሲጠቃ ኡኡ ትግሬዎች ተጠቁ ብሎ መጮህና ወያኔን ማጀቡን መምረጣቸው መቼም ካሳዛኝ አልፎ ዘግናኝ አሳፋሪ ሆኖ ይገኛል። ይህ ሁኔታ ሌላው ድክመታችንን የሚያሳይ ነው። ዛሬም ቢሆን ወያኔ በገለማ ዘዴና ተንኮሉ እየዘወረንና እያዳከመን ነው። አማራ መጣብህ ኦሮሞ ሊያጠፋህ ነው ትግሬ ሊፈጅ ነው ብሎ ሲቀላምድ አማኞች ብቻ ሳይሆን የገደል ማሚቴዎች የሆኑት በርክተዋል። ከእስር እንዲፈቱ ጮኸንላቸው በህዝብ ግፊት ተፈተው እነሱ ግን ፈረንጅን ማመስገኑን መርጠዋል። በበነጋታው ለወያኔ ድጋፍ የሆነ ጥሪ ማሰማታቸው ሆዳችንን ቆርጦታል። እስከመቼስ ኮሳሳ ዜጎች ሆነን መጫወቻ እንሆናለን? ቀናው ተነግሯቸው ውልግድግዱን መረጡሳ። ትግሉን በተጠናከረ ህብረት ማካሄድ አለመቻላችን እስካሁን ዋናው ድክመታችን ሆኖ ይገኛል። አድማው የጋራና በየሁሉም ቦታ የሚከሰት መሆን አለበት። የወያኔን አገዛዝ ማስቀጠልና ኢትዮጵያን ማዳከም የሚፈልጉት ባዕዳን በተጠናከረ መልክ ሊከፋፍሉን ትግላችንን ከፋፍለው ሊያቀርቡ ባላቸው አቅም ሁሉ እየጣሩ ናቸው። ለነሱ ተገዢ የሆኑት መገናኛ ብዙሃንም የሚያሰሙት ፕሮፓጋንዳ የክፍፍልና የዘር ልዩነትን አራጋቢ ሆኖ ይገኛል። በዚሁ ዘመቻ አካል ሆኖ ያለው ደግሞ ህብረት በሚለው ጥረት ዙሪያ የተከፋፈለና የሚከፋፈል ጥረትን ማስፈን ነው። በቅርቡ በሻዕቢያ ስር ያሉት ኢምንት ቡድኖችን ፈጥረው ሰፊ ስብሰባ በለንደን ከተማ አደረግን ያሉ የግንጠላ አቀንቃኞች ሙከራና ግንጠላን ደጋፊ ውጤት ለምሳሌ መጥቀስ እንችላለን። በአሜሪካም ተመሳሳይ ጥረት ተደርጎ በይፋ ግንጠላ ባይሉም ያ ወያኔን አቅፎ ደግፎ የሚካሄድ ሽግግር በሚል የወሰኑት ውሎ ሳያድር ወያኔ አልጠራችሁም ብሎ ቢያሳፍራቸውም ሌሎች ጋሬጣዎች እንደነበሩና አሁንም በባዕዳን እርዳታ ሆነው ሊቀጥሉ መጣራቸውንም መጥቀስ እንገደዳለን። ሁሉም የህዝብን ቆራጥና ጽኑ ትግል ማጅራት መጥተው ከስልጣን ፍርፋሪ ሊካፈሉ የሚሮጡ ናቸውና ቦታና ኃይል ሊሰጣቸው የተዘጋጀ ነጋጠባ የሚወናበድላቸው ህዝብ የለም ማለት ባንችልም እንኳ ብዙሃኑ ነቅቷል እንላቸዋለን። ከታሪክ ሂደት አንማር ብለው አሁንም የከሰረ ፖለቲካቸውና ግባቸውን ሊገፉ የሚጥሩት ክፍሎች ያው ከተመክሮ መማር አቅቷቸዋልና በፖለቲካው ጠርዝ ምድረ በዳ እንደተለመደው ተወርውረው ይባክናሉ። የግንጠላን ግብ የራስን እድል በራስ መወሰን መርዝ ተቀሎ ሊያጎርሱን አሁንም መጣራቸው ንቀት ነው። የሻቢያ ህዝበ ውሳኔ ይዘት በተጨባጭ ግንጠላን ማስፈን ከመሆን አላለፈምና የረሳን አይደለንም። ግልጽ በሆነና በማያወላዳ መንገድ በኢትዮጵያ አንድነት ስር ያለንን ችግር ሁሉ እንፈታለን ብሎ ማስቀመጡ ዝርዝር ሳይሆን ዋናው ጉዳይ ዋናው ነጥብ ነው። የራስን እድል በራስ ሙሉ በሙሉ መወሰን የሚል ፈንጂን አጥምዶ ኢትዮጵያ ለሚለው አፍአዊ ስምምነትን መግለጽ ዋጋ የለውም። አብረን ከዚያ ንድረስና እኛ እንገነጠላለን የሚል ነው። ለነገሩ የኦብነግም ፕሮግራም መገንጠል ከኢትዮጵያ የሚል እንጂ የታረመ አለመሆኑን መገንዘብ ያሻል። እነዚህ የግንጠላ ቡድኖች አንዳንዶች የኢትዮጵያ ወዳጅ ሊሉት የሚቃጡት ሻቢያ ያጠመደብን ፈንጂዎች ናቸው። ነግ ሻቢያም ወያኔም በነኝ ሊጠቀሙ ወደኋላ የሚሉ አይደሉም ብንል አሌ ሊለን የሚችል የለም። ጸረ ኢትዮጵያ ባዕዳንም የሚጠቀሙባቸው ናቸው። የኦጋዴኑ ግንባር አለቃ የዚያድ ባሬ ጀነራል የነበረ ሲሆን በአስመራና ለንደን እየተመላለሰ በጸረ ኢትዮጵያ ተልእኮው የቀጠለና በአስመራ ደግሞ የትልቅ ሊላ ባለቤት ነው። የግንጠላ ኃይሎችን ደግፎና አቅፎ ያለው ሻቢያ ለኢትዮጵያ ጥፋት አሁንም እየሰራ መሆኑ ምንም አያከራክርም። ነገ ምን ይሆናል? አገራችን ዕጣ ፈንታዋ ምን አይነት ነው ስንል የወያኔን ብቻ ሳይሆን ከላይ የጠቀስናቸውንም ጋሬጣዎችና እንቅፋቶች በእይታችን ማስገባት የግድ ይሆናል። ህዝባችን ስለ ነገው ቢጨነቅ አግባብ አለው። ስለ አገሩ ያላሰበ ለማን ሊያስብ ሊጨነቅ ነው? የወያኔን የግንጠላ እቅድ የምናውቀው ነውና መፍትሄውንም የምንሰጠው ይሆናል። የሻቢያንም የግንጠላ ሴራ እንዲሁ ቸል ማለት የለብንም። ኢትዮጵያዊነትን የሚያዳክሙት የትግላችን ጸር ናቸው፣ ህዝብን ይከፋፍላሉና። ለግንጣይ ኃይሎች ድልዳል የሚሰሩና በህብረት ሽፋንም ለገንጣዮች የሚያመቹትም የአገራችን ጎጂዎች ናቸው ቢባል አወቁም ተደናቆሩም አግባብ ያለው ይሆናል። መሰረቱን ኢትዮጵያ ያደረገ ህብረትን መሻት አማራጭ የሌለው ስምሪትና ግዳጅ ነው። የ27 ዓመቱን ስህተት ልንደግም አይጠበቅምና በተሸዋወደ መልክ ለግንጠላ ሰለባ ልንሆን አገራችንንም ልንጎዳ ከቶም መጠበቅ የለበትም። የህዝብን ሙሉ መብት የሚፈልጉ ኃይሎችና ቡድኖች ሁሉ በጋራ እንደ ኢትዮጵያዊ መፍትሄ መሻት ይችላሉ። አግባብ ያለው አቅጣጫ ይህ ብቻ ነው። ይህን ከሚቀበሉ ኃይሎች ጋር ሁሉ በሁሉ አቀፍ ህብረት ተባብረን ልንሰራ ዝግጁ ነን ይገባልም። ግንጠላን እስከ ድል ግን ልናጅብ ደግሞ ደጋግሞ የምንታለል አንሆንም። ህዝብ ደሙን አፍሶ ትግሉን በደርግ እንደተቀማው ሁሉ ዛሬም ይህ ሁሉ መስዋዕትነት ተከፍሎ 27 ዓመታት ኢትዮጵያ ለጥፋት ተዳርጋ ቆስለን ተዋርደን ተመልሰን ጠላታችንን ሊያስቀጥሉብን ለሚጥሩ ከሃዲዎች ተጠቂ በመሆን ወያኔን በማስቀጠል ራሳችንንም አገራችንንም ልንጎዳ አይጠበቅም፣ መጠበቅም መደረግም የለበትም። ስለዚህ ወያኔ እንደ ወያኔ ከነ አስከፊ ዘረኝነቱና ጸረ ህዝብነቱ ሊቀጥል የሚችልበት ሁኔታ ሊታሰብም ሊስተናገድም አይችልም። ድላችን የወያኔ ውድቀትና መወገድ ነው። ለሽርፍራፊ ድል አይደለም ወገኖች ያን ሁሉ መስዋዕትነት የከፈሉትና እየከፈሉም ያሉት። ደካማ ጎናችን ወያኔን እንደ ወዳጅ መቁጠርና በሆነው ምክንያት ከወያኔ ጋር ለማበር መከጀል፣ ህዝብን መከፋፈልና ለወያኔ በሚጠቅም ደረጃ ተከፋፍሎ መገኘት፣ ለሻቢያና ገንጣዮቹ ቡድኖች ተጠቂ መሆን፣ በአንድነትና ዴሞክራሲ ጉዳይ ላይ ማወላወል፣ ኢትዮጵያዊነትን በተገቢው ደረጃ አለማጠናከር ናቸው። አንድነት፣ ህብረት፣ ኢትዮጵያዊነት፣ ዴሞክራሲ፣ ዘረኝነትና ግንጠላ ማቀንቀን ያክትም። ድል ለጸረ ወያኔ የጋራ ትግላችን። ኢትዮጵያዊነት አሸናፊ ነው።
ከህዝብ ብጋር ፍጥጫ አባው ሁሉንም በሚያመራ እንደበታቸው ስንኝ ቋጥረውበታል አይት ለሞቷ የድመት አፍንጫ ብለው ፋሽስቶች አንድ አይነት ጠባይ አላቸው በዘረኝነታቸው በጨካኝነታቸው ይገለጣሉ ለዓላማቸው መሳካት ህዝብን ተለማምጣውና ደልለው ካጠገባቸው ማሰለፍ የተካኑበት ነው ለምሳሌ ሂትለር ዶችላንድ ኡበር አለስ ብሎ ነው ተከታይ ያፈራው ሙሶሎኒም ታላቋ ኢጣሊያ እንዴት በጥቁሮች ትደፈራለች በሚል ህዝብን በመቀስቀስ ነው ድጋፍ ያገኘው ደርግ የህዝብን ድጋፍ ለማግኘት ኢትዮጵያ ትቅደም ብሎ በማዋዛት ነው ግድያውን ጭፍጨፋውን ያስከተለው ወያኔም ከወርቁ ዘር በመፈጠሬ እኮራለሁ የሚል መፈክር አሰምቶ ነው ጥቂት ዘረኛ የትግራይ ወጣቶችን ቀልብ ሊስብ የቻለው አማራና ኦርቶዶክስ ሃይማኖትን በጠላትነት በመፈረጅ ኢላማ በማድረግ በማስደረግ ብዙ ህይወት እንዲጠፋ ያስደረገው በዘረኝነት እምነቱ ነው ወያኔን ከሌሎች ፋሽስቶች ሁሉ የሚለየው የራሱን ወገን የሆነውን ህዝብ በጠላቻና በንቀት ማየቱና እንደ ባዕድ አድርጎ መቁጠሩ ነው በዚህም ህዝብን ለያይቶና አዳክሞ መግዛት ይቻላል ብሎ በማመኑ ነው ክፍፍልን ፈጥሬ ጨፍጨፍና አጨፋጨፌ እገዛለሁ ብሎ ማሰብ እብደት ነው ምንም እንኳን በዚህ ድርጊቱ የተወሰኑ ሆድ አደሮችን ለጊዜው ከጎኑ ማቆም ቢችልም ተንኮሉ የገባቸው ሲመጣ ሁሉም እየሸሹት በመሄድ ላይ ናቸው በተለይ ወጣቱ በዚህ አይነቱ ሸርና ደባ የትም መድረስ አለመቻሉን ነው እያሳየው ያለው ይህ አይነቱ ህዝብን አናክሶ በስልጣን መቆየት የሚል ሐሳብ የመለስ ዜናዊና የወያኔ ቅዠት የፋሽዝም ታድሶ መሆኑን ያመለክታል ልክ እንደ ስርቆት ጥልቅ ታድሷቸው ማለት ነው ተደጋግሞ እንደተነገረው ህዝብን በመግደልና በማሰር ሐቅን ማደብዘዝ አለመቻሉን ወያኔ አሁንም ገና አልገባው ወያኔና ስብስቦቹ ደንቆሮች ናቸው ሲባል ስድብ የሚመስላቸው ሰዎች አሉ አሁን በደንብ ሊገባቸው ይችላል ህዝብን በአዋጅ አግቼ እገዛለሁ ብሎ ከማመን ውጪ ድንቁርና የለምና ሁልጊዜ በዞን ኮቴ የተረገጠ የሚኖር የሳር መሬት እሾህ አብቅሎ መራመጃ ቢያሳጣው በዞኑ ለቅሶ ስምንተኛው ሺህ የደረሰ መስሎት የሚደነግጥ ሊኖር አይገባም ምክንያቱም ለቅሶ መጪውን የተመቻቸ መንገድ የሚጠቁም ነውና የማይደፈር የሚመስለውን ማስለቀስ እንደሚቻል የሚያሳይ ነውና የማይታዩ እሾዎች በመድር ተተክለው መቆሚያ እንደሚያሳጡ የሚመሰክር ነውና ገዝፎ መታየት የአቸናፊነት ዋስትና እንዳይደለ የሚያስረዳ ነውና ለምለሙን ረግጦ ጥቃቅኑን ደፍጥጦ መዝናናት አለመቻሉን ያሳያልና በደለና ጭቆና መጣኑ ሲያልፍ ጉልበትና እብሪትን መሰባበር እንደሚቻል ያረጋግጣል የትግራይ ወጣቶች ምንም እንኳን በወያኔ ስር የመውደቅ መጥፎ እድል ቢገጥማቸውም ከተያዙበት የዘርና የጥቅማ ጥቅም ተገዥነት መላቀቅ አለባቸው መማር ካለባቸው ከሀገር ሻጮቹ ከነስባት ነጋ ሳይሆን ከሀገር አስከባሪዎቹ ከነ አሉላ አባ ነጋ መሆን አለበት መማር ካለባቸው ክብርና ጥቅም ንቆ ከዳው ህዝብ ወግኖ ህይወቱን ከሰጠው ከጥላውን ግዛው እንጂ ዳውን አፈናቅሎ ለሀብታም መሬት ከሸጠው ከመለስ ዜናዊ መሆን የለበትም የትግራይ ወጣቶች መማር ካለባቸው ለሀገርና ለህዝብ ሲሉ በጀግነት መስዋዕትነት ከሆኑት ከነጋይም እንጂ ከነአባይ ፀሐይ መሆን የለበትም ትምህርት ካስፈለጋቸው የዚያም ትውልድ ዩኒቨርሲቲ ተማሪዎች ገድል መረዳት ይኖርባቸዋል ለተበደሉ ሁሉ በመጮኋቸው ትምህርት ለሁሉም ይዳረስ በማለታቸው ሌላው ቢማር ባይማር እኛ ምን አገባን ሳይሉ በመታገላቸው መጪው ትውልድ የተሻለ እድል እንዲያገኝ አስደርገዋልና ስለዚህም አሁን ቢሆን የደሃ ልጅ ወደ ሞት የወያኔ ሀብታም ልጆች ወደ ትምህርት ይሄዱ የሚል አንዳችም ምክንያት የለም በ21ኛው መቶ ክፍለ ዘመን የተወለደ ሁሉ በቴክኖሎጂ ዘመን ተፈጥሯልና ለመረጃዎች ቅርብ ስለሆነ ከዘረኝነት የበለጠ ድንቁርና እንደሌለ መገንዘብ ከቶንም አዳግቶም ኢትዮጵያ ህዝብና አዲሱ ትውልድ ወያኔ ለሚያደርስበት ሰቆቃ አዲስ አይደለም። ይድርግት አስመረት ነው ለትግል የተነሳው። ያመረቀዘ ቁስልን በፋሻ ቢያስሩት አይደለም። ወያኔ ማሽረገድና የራሱ ጥልቅ ታድሶ ለወጣቱም ሆነ ለኢትዮጵያ ህዝብ ምንም የሚሰጠው ፋይዳ የለም። የወጣቱና የህዝብ ጥያቄ ሁሉንም በኩል አይን የሚያይ የስራት ለውጥ ይደረግ ነው። መፍትሄው የሽግግር መንግስት ተቋቁሞ ስልጣን በሰላማዊ መንገድ ወደ ህዝቡ እንዲተላለፍ ማድረግ ነው። ከህዝብ ጋር ፍጥጫ አያዋጣም። ባስቸኳይ ጊዜ አዋጅ ህዝብን ማሰቃየት ወንጀሉን ያከብደዋል እንጂ ትግሉን አያስቆመው። ህዝብን አስሮና አፍኖ በሰላም የኖረ አገዛዝ በዓለም ላይ ታይቶ አይታወቅም። ወያኔ የመጀመሪያው ሊሆንም አይችልም። ህዝብ እርምጃ ከወሰደ ማንም ሊያስቆመው አይችልም። አጋዚ ጦር የባለስልጣኑን ቤትም ሆነ የሆድ አደሮችን የንግድ ተቋሞች ከማፈራረስ አያድናቸውም። እንኳንስ ይህንን ራሱንም ማዳኑን ያጠያይቃል። የወያኔ የአፈና ዘመን አብቅቶለታል። አፈናና አዋጅ መፍትሄ ቢሰጥ ኖሮ ያለፈው 26 ዓመት ከበቂ በላይ በሆነ ነበር። ከዚህ በኋላ ህዝብ እየተገደለ የሚቀጥልበት ዘመን ሳይሆን ምላሹን የሚሰጥበት ነው። ከሰላማዊ ሽግግር ከህዝብ ጋር ፍጥጫው ከተመረጠ ከአሁን በኋላ ወያኔ ንግዱ ማትረፉ ቀርቶ ተዝናንቶ መኖሩ ሱሚ ይሆናል። ድል ለኢትዮጵያ ህዝብ። የኢትዮጵያ ህዝብ ያለ ጥርጥር ያቸንፋል።
ከራሳ ፈልጣ ለቻት ወጣለ
هاگر عدن تغلو يهولوم زيگا قدتانو قلس هنون دمتا يو هاگر عدن تغلو يهولونم زيگا تسافونا مسوات النتنم ييت ايگانو هزب ييت بابره بتغلو چاكنو يكت تلسيگين وياني يميزو يمي چبتو ياتا سيرد سينكتكت يايانو يقداج باو چاگر يالوتنم اتوبياو ياني ملكتال የያዙት ዜግነት ሌላም ቢሆን እንኳን ውልደታቸው ከናታቸው ኢትዮጵያ ነውና አድኑኝ ስትላቸው ጥሪዋን ማዳመጥ ይገባቸዋል። በውጭ ሀገር ያሉ ኢትዮጵያውያን ያገራቸው እጣ ክፍሏ አይመለከተንም ብለው ግዳጃቸውን ሊረሱ አይገባቸውም። አገር መተከለሽ እናትናትና ማንንም ምን ጊዜም ሊረሳት አይችልም። አገራቸውን ከከዱ ጉዶች በስተቀር ውልደቱን እናቱን አገሩን አደራድሩኝ የሚል ጤነኛ ሰው የለም። በመሆኑም አገራችን ላይ ዘረኛ ጉድ መጥቶባት ፍዳ ስትከፍልና ልጆቿ ሲሰቃዩ ሁሉም ኢትዮጵያዊ ይመለከተኛል ይነካኛል ይከነክነኛል ደማቸው ደሜ ነው ብሎ በትግሉ ሊሳተፍ የሚጠበቅበት ይሆናል። ወያኔ በራሱ ክልል ሰዎች ብቻ ሳይሆን በውጭ ሀገር ባለው ሰፊ ኢትዮጵያዊ ላይ ተንሰራፍቶ በመጠቀም ላይ መሆኑን ደጋግመን የገለጽነው ነው። በውጭ ሀገር ላቡናፍሶ ተሰቃይቶም ከመያገኘው ገንዘብ ዘመድ ቤተሰብ መርዳት በሚል በውጭ ሀገር ያለው ኢትዮጵያዊ ከመልካው ገንዘብ ወያኔ ከ4 ቢሊዮን ዶላር በላይ በቀጥታም በተዘዋዋሪም ገቢ በማድረግ የበጀትና የኢኮኖሚ ችግሩን ያቃልላል። በውጭ ሀገር ያሉ ዜጎች ወደ አገር ተመልሰው አገር ይረዱ እየመሰላቸው የሚያፈሱት ገንዘብ ሆነ እዚያው ባሉበት ለግድብ ለምናምንት የሚሰጡት ገንዘብ በቀጥታ ለወያኔ የሚጠቅም ሆኖ ቆይቷል። ወገኖቻችንን የሚገርለውን አውሬ ቡድን የምንረዳው እኛው ሆነን ቆይተናል። የወያኔ ሸቀጥ አሁንም በውጭ ሀገር ይራገፍብናል። በየምግብ ቤቱ የወያኔ ቢራዎችና ወይኖች ይቸበቸባሉ። ያዜብ እንጀራ አሁንም ይሸጣል። ቤተክርስቲያኖች ሲቀሙ እዚያ ሄደው መዋጮ ከፋዮችና ተሳላሚዎች ብዙ ናቸው። የኢትዮጵያ ሳይሆን የወያኔ አየር መንገድ በሆነው ላይ ተሳፋሪው ሲቀንስም አላየንም። ባጭሩ መደረግ የሚገባው ጸረ ወያኔ ሁለገብ ማዕቀብ በሚገባውና ወያኔ ዲጎዳው በሚችል ደረጃና ይዘት እየተካሄደ አይደለም። ድክመትን አይቶና መርምሮ ለማስወገድ መጣር እንጂ መካድ መሸፋፈኑ የደከመ ጉልበት ዳገት ላይ ይረግማል እንዲሉ ያስተካል እንጂ አይጠቅምም። በውጭ ሀገር ያሉ ዜጎች ለሀገራቸው ሊያደርጉ የሚችሉትን እያደረጉ ነው ለማለት በምንደፍረበት ደረጃ ላይ አይደለንም። ሙትና ሆዳም የሚሉት ቃሎች ሲወረወሩ በባዶም አይደለም። ሞት ይዞ ይሞታል አይባልባቸው ብንል ቦታው ነው። ቀደም የነበረው የውጭ ሀገር ነዋሪዎች ጽኑ አገር ወዳድነት በናፍቆት የሚታወስ መሆኑ የሚካድ አይደለም። ትምርትና ስራቸውን እርግፍ አርገው ተተው አገር ገብተው ትግል ተቀላቅለው የተሰውትን ጀግኖች ያስታውሳል። ያሁኖቹ ይዘት ለየት ያለ መሆኑ ግልጽ ነው። ወደ መካከለኛው ምስራቅ የሚሄዱ ተህቶቻችን ባብላጫው ለፍተው ግረው ገንዘብ ወደ ቤተሰብ ለመላክ ይወጡናቸውና ገንዘብ አትላኩ የሚለው ይከብዳቸዋል። በሎተሪና ሌላ መንገድ የሚወጡት አብዛኛዎቹ ትኩረታቸው በግል ኑሮ ግንባታ ላይ ነው ሲባልም ተደምጧል። በተጨማሪ የተሰደዱት ባለፈው አገዛዝ ወንጀል የፈጸሙትና ባለሀብት ሆነውም አሁንም ብጥብጣ ተልእኳቸው የሆኑት ናቸው። እይታችንን በድክመትና ጉድለት ላይ ስናደርግ አገረዳድ ኢትዮጵያውያን የተግሉ አጋር ዜጎች ከቶም የሉም የሚል ድምዳሜ ይዘን እንዳልሆነ መታወቅ አለበት። ለኢትዮጵያ የቆሙ ሰርወያኔ የሆኑ የህዝብ ትግል አካልና አጋር የሆኑ ዜጎች ሞልተዋል። ያቅማቸውንም ሲያደርጉ አይተናል መስከረም ነን። በዚያው ልክም ቁጥራቸው ትንሽ ቢሆንም በፖለቲካው የሚነግዱ ስግብግቦችና መንታፊዎች ፈልተዋል። ምሁር አስጠልዮች አጸያፊ ዶክተርና ፕሮፌሰሮች እነማን ማለቱ አያስፈልግም 27 አመታት ሙሉ አይተናቸዋልና ፋሽስቱን ስርዓት ናፋቂዎች በሰማዕት ደም ቀላጆች የታሪክ ላጲሶች ጠባቦችና ትምክህተኞች ህዝብን ከፋፋዮች የጥላቻ ፋብሪካዎች የመርህ ደላላዎች ጠቅመቢስ ምሁራን እነዚህ በየጊዜው የህዝብን ያገር ወዳዶችን ትግል ሲያደናቅፉና ባይሉትም ለወያኔ ሲጠቅሙ ባሽተዋል። ዛሬ ከስሜታዊነት ርቀን ማን ላገር ቆመ ማን አገር ሊከፋፍል ያጠፋ ተራወጠ የትላንቱን ሳንረሳ የዛሬውን በሚገባ በመረመር ሁሉም ግልጽ ሆኖ ይታየናል። ደጉም ከይሲውም ሾሁም አበባውም ያው የተለምዶ የህብረተሰቡ ቅራኔ ነጸብራቃልና በጅምላ መመልከቱ ትክክል አይሆንም። በውጭ ሀገር ያለውን ዜጋ ግዳጅ ስናነሳና ወቀሳም ስናሰማ በተለየ ሃይማኖት መሪዎችን ከመእመናን ባልተናነሰ መውቀስን ልናልፈው የማንችልናል። በውጭ ሆነው በሀገር ያለውን የወያኔ ሲኖዶስ የሚከተሉ አሉ። ማዕቀቡ ቀርቶ ለወያኔ ገንዘባቸውንም ጸሎታቸውንም ማሳለፈው ይሰጣሉ። ካህናት አርአያ ወይም የአቡነ ጴጥሮስ ተከታዮች ሊሆኑ ሲገባቸው በወንዋይና ጥቅማጥቅም እየተጠለፉ ለወያኔ ሰለባ ሆነው ይከፋፈላሉ። የሚያሳዝነው ደግሞ ይህ ልዩነት አንዳንዴ በጎሳ ብሔረሰብ ልዩነት ሆኖ ሲገኝ ነው። ጸረ ወያኔ ሸኮች ነን ብለው ጠባብነትና ጎጠኝነትን ሰባኪዎችም አሉ። አገራችን ጨቅላ ሕፃናት የሚንከባከባቸው አጥተው በየመንገዱ ሲያድሩና ለበሽታና ስቃይ ሲጋለጡ በአንድ ከተማ ምዕመናን በብዙ ሚሊዮን ዶላር ቤተክርስቲያኖችን ያቆማሉ፣ ይገዛሉ። በእነዚህ ውድ ሕንፃዎች ካልሆነ አታገኙኝም ሲል ፈጣሪያቸው ተናግሮ ከሆነ እኛ እስካሁን ያስነበብን የለም። የተራቡ፣ የታረዙ ወዘተ ብዙ ሚሊዮን ሕፃናት እጓለ መውታን የሆኑና አባትናት ያጡ ብዙ ሚሊዮን ንጹህ ሕፃናት በአገራችን እርዳታ ያለህ እያሉ እየጮሁ ሚሊዮን በሚሊዮን አውጥቶ በባዕድ አገር ግንብ በግንብ ላይ መግዛት አገር ወዳድነትን ምንም የማያሳይ ስምሪት ነው። ሃይማኖተኛነት ሊባል የሚችልም አይደለም። ይህን በማለታችን ያው እንደተለመደው ሃይማኖትና ቤተክርስቲያን ተነካ በሚል ውግዘት ላይ ተሰማርተው ግዳጃቸውን የሳቱ ክፍሎች ሊወቅሱን እንደሚጥሩ አላጣነውም። እውነትን ተናገሩ ግን ክቡር ቃልና እዝ ነው ባይነን። ወያኔ በከፈተው ወይም በያዘው ቤተክርስቲያን የወያኔን ሲኖድ በሚቀበል ቤተክርስቲያን ከወያኔ ጋር በሰመረ መስጊድ መገኘት ከቶም ክልክል መሆን አለበት። ማዕቀብ፣ ይህ በሀገር ቤትም መከተል ያለብን እርምጃ ነው። ማዕቀብ ስንል ፍጹም ነው። በወያኔ ንብረትና ምርት ላይ ማዕቀብ ባልነው ልክ በራሱ በወያኔም ላይ ማዕቀብ አስፈላጊ ነው። በወያኔ በዓል ላይ አለመገኘት፣ ወያኔዎችን መራቅና ማራቅ፣ የህዝብ ጥላቻ እንዲሰማቸው ማድረግ፣ ይህ ዘረኝነት አይደለም፣ የፖለቲካ ተቃውሞ ገጽታ ነው። በደቡብ አፍሪካ ሶዌቶ ለምሳሌ ህዝቡ የቤት ኪራይም ሆነ የውሃና የመብራት ዋጋ አልከፍልም ከማለት አልፎ ከስርዓቱ ጋር የገጠሙትን ሱቆች ሁሉ ማዕቀብ አድርጎባቸው ነበር። ወያኔዎችን ማግለል ይህ ነው። በወያኔ አውቶቡስ አለመሳፈር ወዘተ በተቻለበት ሁሉ የሚለውን የግድ መጥቀስ እንዳለብን ግልጽ ነው። ሆኖም በሀገር ነዋሪ ከሆነው ዜጋችን በውጭ ያለው ይበልጥ ማዕቀብ ለማድረግ እድሉም ችሎታውም ስላለው ነው በውጭ ላይ ያተኮር ነው። ወያኔ የኢትዮጵያ መንግስት ሳይሆን የወያኔ ትግራይ ጨቋኝ አገዛዝ ነውና የወያኔን ተቋም የሀገር ኤምባሲ ብሎ በዚህ መነጠፍ ሆነ ገንዘብ ማፍሰስ ተገቢ አይደለም። የወያኔ ጤፍ እንጀራ ባይበላ ይቅር፣ ቢራውን ባይጠጣ ይቅር የሚል ፍጹምና ወልወል የማይል አቋም መያዝ ያስፈልጋል። ይህ አቋም ተይዟል? የሃይማኖት አባቶችስ ግዳጃቸውን ለመወጣት በሚገባ ጥረዋል? ከወያኔ ሲኖዶስና እስልምና ተቋም ጋር እርቅን ፍለጋ ደፋ ቀና ሲሉ አልታዘብንም? ሁሉም ተብሏል። ዋናው ቁም ነገር ግን ወያኔ ላይ ማዕቀብ እናጠናክር የሚለው ነው። ለወያኔ በወያኔ በኩል ገንዘብ ላለመላክ እንሞክር፣ በዚያውም በእኛ በኩል ላኩ ብለው ሊነጥቁ ካሰፈሰፉ ሌቦች መጠንቀቅም ያሻል። በወያኔ ምርት ላይ ማዕቀብ፣ በራሱ በወያኔና በጭፍሮቹ ላይ ሙሉ ማዕቀብ፣ በወያኔ አየር መንገድና መደብሮች ላይ ማዕቀብ፣ የወያኔን እንጀራና መጠጥ የሚሸጡት ምግብ ቤቶች ላይ ማዕቀብ፣ በወያኔ ላይ ማዕቀብ። እስቲ ይህን የህዝባዊ ትግል አካል የሆነውን ማዕቀብ ስናደርግ እንታይ። አገራችንን እንታደግ፣ ሀገራችንን እናድን። ኧረ ወያኔው የጋራ ትግላችን ይጠናከር።
Manchalala Kunona raya Asingar garbae Koba kaminfa Balle santia Angatera bonso Mona tinde biu takiti tokotu Balle santia angatera bonso Lemona tinde biu takiti tokotu ሰላም ሲጎደይ አንሰሙ ከከሰጣን ባዱ የሮመራ ዲፋማናጎዲ አዋንቲ ናንሲ ጎደይ አንሰሙ ከከሰጣን ባዱ የሮመራ
ማ ደረጃ ለላ